Gambino BOA.
ሰላም እንደምናመሻችሁ የጋቢና ቪ አድማጮች የእሁድ ምሽት ሚያዝያ 23 2014 ዓመተ ምህረት ዝግጅታችን ከአሜሪካ ድምጽ ራዲዮ ጀምሯል። በመስተንግዶ አብረናችሁ የምናመሸው እኔ ስመኝሽ የቆየና በቅንብሩ ደግሞ ኤልያስ አስማረ ነው። ለዚህ ምሽት ከዚህ ቀደም በጋቢና ከተላለፉ ፕሮግራሞቻችን መካከል ድጋሜ በተሰማቸው ብለን የመረጥናቸው መሰናዶች አዘጋጅተናል። አብራችሁን ቆዩ። በዌስተርን ዩኒየን ፋውንዴሽን ድጋፍ በየአመቱ በካናዳ የሚዘጋጀው የምርጥ ስደተኞች ሽልማት ዘንድሮ በሰኔ ወር ላይ ለ14ኛ ጊዜ ይካሄዳል። ሽልማቱ በስደት ወደ ካናዳ ሄደው ለስኬት የበቁና ከራሳቸው አልፈው ለሌሎች ድምጽ መሆን ለቻሉ ሰዎች የተዘጋጀ ሲሆን ዘንድሮ እጩ ሆነው ከቀረቡ 25 ሰዎች መካከል አንዷ ትውልደ ኢትዮጵያዊቷ መሰረት ኃይለ ኢየሱስ ናት። ለ10 አመታት በካናዳ ኖረችው መሰረት ሴቶች ኢኮኖሚያዊ ፍትህ እንዲያገኙ እና ራሳቸውን እንዲችሉ የሚንቀሳቀስ ካናዳያን ሴንተር ፎር ውመንስ ኢምፓወርመንት የተሰኘ ተቋም ስራ አስኪያጅ ስትሆን በጤና ተደራሽነት አገልግሎትም ዙሪያ ትሰራለች። ቀደም ሲልም በካናዳ ከ40 አመት በታች እድሜ ሆነው ስኬታማ መሆን ከቻሉ 100 ሰዎች መካከል አንዷ ናት። መሰረትን በመተራቸው ማህበራዊና ፍትሃዊ እንቅስቃሴዎች ዙሪያ አነጋግሬያታለሁ። ቀጥሎ ይቀርባል።
ባደጉት ሀገራትም ጭምር ሴቶች በኢኮኖሚ ራሳቸውን እንዳይችሉ ወደ ውሳኔ ሰጭነት እንዳይመጡ የሚያደርጉ ማነቆዎች ምንድናቸው? በምን መልኩ ነው አንቺ ኢኮኖሚ ፍትህ እንዲኖር የምትንቀሳቀሽ?
አንደኛው ነገር ሴቶች በራሳቸው ኢኮኖሚያቸውን እንዳያሳድጉ የሚያደርጉ ተግዳሮቶች ናቸው። ለምሳሌ ሴቶች የባንክ አካውንት እንዳይኖራቸው የሚያደርጉ ሁኔታዎች፣ ገንዘባቸውን፣ ንብረታቸውን፣ ራሳቸውን፣ እውቀታቸውን እንዳያሳድጉ የሚያደርጉ ሁኔታዎች እና እንደዛ ሁኔታዎች ደግሞ ከህግና ከፖሊስ ጋር የሚያያዙ ናቸው። ለምሳሌ አሁን ካናዳ ላይ ጥቃት ያለ በጥቃት ውስጥ ያለው ሁኔታዎቻችን ይቸገራሉ ያንን ነገር ለማድረግ እና ያሁን አንድ ማነቆ ነው። ከጥቃት ሞተው ህይወታቸውን እንዳይመሰርቱ የሚያደርግ ተግዳሮት ነው እና አንዱ ይሄ ነው። ሌላው ነገር ደግሞ ምንድን ነው? እንግዲህ በዓለም ላይ በተለይ ባደጉ እና ደግሞ መካከለኛ ገቢ ባላቸው ሀገሮች ላይ ይሄ እንግዲህ እዚህ ሀገር ላይ በእንግሊዝኛ ልጠቀም ይቅርታ፣ ሶሻል ፕሮቴክሽን የሚባለው ነገር ላይ ሴቶችን ሶሻል የሆኑትን ነገሮቻቸውን በህግና በፖሊሲ መደገፍ ነው። ብዙ ጊዜ የሴቶች ስራ ገንዘብ ሳይገኝባቸው የምንሰራቸው ስራዎች አሉ፣ ገንዘብ ማያስገኘዋል። ለምሳሌ ልጅ ማሳደግ ሊሆን ይችላል፣ ወይ ሱፍ ማድረግ ሊሆን ይችላል። እነዚህ ሰዎች አይከፈልባቸው፣ ግን እንደ ተከፋይ ስራ ሴቷ የምታደርገው ነገር ሪኮግናይዝ ማድረግ ትልቅ ነገር ነው። ለምሳሌ አንድ ሴት ጠዋት ተነሳ፣ ልጇን አብታ፣ መፍትሄ ሸኝታ፣ ቤት መታ፣ ኩካርጋ እንግዲህ በሀገር ቤትም ከብሳ ያሰማርታ ስትጀምሪ ሰዓቱ ከ10-17 ሰዓት በላይ ነው የሚፈጀው እና ሴቷን ብትሰራ እነዚህ ነገሮች አሁን እየሰራች ነው፣ ገንዘብ ግን አታገኝበትም። እንዲህ አይነት ፖሊሲዎች ሰፖርት ማድረግ መቻል አለባቸው። ይሄ አንፔድ የሆነ ስራንን ሪኮግናይዝ ማድረግ እንደ ስራ አንዱ የፖሊሲ ነገር ነው።
እነዚህ ጠቀሻቸው ማነቆች አንዳንድ ጊዜ እርስ በርሳቸው የተሳሰሩ በህጎች በፖሊሲዎች እንዳሽ የተደገፉ ናቸው እና አንቺ ደግሞ ላይ ከህግ አውጪዎች እና ከህግ አስፈጻሚዎች ጋር እታች ወርደሽ ደግሞ ከቀጥታ ከተጎጁ ማህበረሰብ ከሴቶቹ ጋር ትሰሪያለሽ። በዚህ በሁለቱ መካከል ያለውን ድልድይ ማጥበብች ያለው ሲያለሽ እስካሁን ድረስ ውጤት ያስገኙ ስራዎች የሚያቸው ስራዎች አሉ?
ያ ልክ ነው። እንግዲህ ከህግ አውጪ አካላት ጋር ስራውን እንዲሰራ ከሚያደርጉ ለምሳሌ ገንዘብ በጀት ከሚበጅቱ ሰዎች ጋር ድምፅሽን ከፍ አድርገሽ ለመናገር ግዴታ በዚህ ጉዳይ ላይ የተጎዳውን ሰው ማወቅ አለብሽ፣ ያለበት ሁኔታ ማወቅ አለብሽ። የዛ ሰው ድምፅ ደግሞ ወሳኝነት አለ። እኔ እንግዲህ ያ ሁለቱን ግሩፕ ይዤ ነው እየሰራ ያለሁት። በችግሩ ምክንያት እንግዲህ ምን አድርገሻል ለሚለው ያ እንግዲህ ካናዳ ውስጥ የመጀመሪያውን ኢኮኖሚክ ጀስቲስ የሪሰርች ፕሮጀክት ጀምረናል። ምክንያቱም ዳታ ጥናት ወሳኝነት አለው። ብዙ ህጎችን ለመቀየር አድቮኬት ለማድረግ ቁጥርና ዳታን ሳትይዥ ድምፅ ማንሳት አትችይም ቦታ ላይ እና ያን ለማድረግ ያው ጥናት ወሳኝ መስማት አድርገናል። ሁለተኛ ነገር
አሁን ደግሞ ዌስተርን ዩኒየን በሰኒ ወር ለሚያካሄደው 14ኛ ዙር የምርጥ ስደተኛ ሽልማት እጩ ሆነሻል። ከመድለን መንግስቻለን። ለዛሬው በጣም እናመሰግናለን።
በጣም አመሰግናለሁ ስለጋበዛችሁኝ።
አ አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። በቀጣዩ መሰናዷችን የምንመለከተው ደግሞ ወጣቶች የሚያስፈልጋቸውን የማማከር አገልግሎት ይሆናል። በኢትዮጵያ ለአመታት የዘለቀው የፖለቲካ አለመረጋጋት ወደ ግጭት አምርቶ በርካቶች ለሞትና ለስደት መዳረጋቸው በተለይ በህፃናትና ወጣቶች ላይ የሚያሳድረው ጫና ከፍተኛ በመሆኑ የቅርብ ክትትልና የማማከር አገልግሎት እንደሚያስፈልጋቸው ባለሙያዎች ይገልጻሉ። ይህን አይነቱን አገልግሎት እየሰጡ ከሚገኙ በጎ ፈቃደኞች መካከል ደግሞ የሴቶችና ህፃናት ቢሮ ከተባበሩት መንግስታት ሴቶች ጋር በመተባበር ከሁለት አመት በፊት የጀመረው የሜንተርሺፕ ወይም የማማከር ፕሮግራም ውስጥ በበጎ ፈቃደኝነት የሚያገለግሉት ወይዘሮ ፍጹም አጥናፍ ወርቅ ኪዳነ ማርያም አንዷ ሲሆኑ የህይወቴ ቅኝት የተሰኘ የህይወት ተሞክሯቸውን የሚያካፍል መጽሐፍም አሳትመዋል። በተለይ በፖለቲካ ለመረጋጋት ወቅት ለወጣቶችና ለተማሪዎች የሚሰጥ የሜንተርሺፕ ወይም የማማከር አገልግሎት ምን መምሰል አለበት ስል ከወይዘሮ ፍጹም ጋር ቆይታ አድርጌያለሁ። ቀጥሎ ይቀርባል። በእንግሊዘኛ ሜንተርሺፕ የምንለው መካሪ ወይም ጠቋሚ የምንለው ሰው በኖር በተለይ ለወጣቶች ምን ማለት ነው?
ሜንተርሺፕ እንግዲህ ምን ማለት ነው መሰለሽ? ዋናው ፐርፐዙ ማማከር ነው። በቃ ማማከር፣ አቅጣጫ ማመላከት፣ ልምድን ማጋራት፣ ባለፉበት ህይወት ውስጥ ጥሩ ሰክሰስፉል የሆኑበትን ወይም ደግሞ ስኬታማ የሆኑበትንም ነገር ለሰዎች ለወጣቶች ማማከር፣ ስኬታማ ያልሆኑባቸውን እና ፌል ያደረጉባቸውን ነገሮች ደግሞ ሌሎቹ ስህተቱን እንዳይደግሙት ከእነሱ ስህተት እንዲማሩ ጋይዳንስ መስጠት ወይም ደግሞ አቅጣጫ ማመላከት ማለት ነው ሜንቶርሺፕ ማለት።
እንግዲህ ወጣቶች በተለይ ሜንተርሺፕ ወይም ማማከር አገልግሎት የበለጠ ያስፈልጋቸዋል ይላሉ ባለሙያዎች። እና ለምንድን ነው ወጣቶች የሚያስፈልጋቸው? ምን አይነት ጉዳዮች ናቸው መመከር ያለባቸው ወይም ለምክር የሚነሱ ሐሳቦች ምን አይነት ጉዳዮች ናቸው?
ሜንቶርሺፕ ለወጣቶች በጣም ያስፈልጋል። ወጣቶችን ብቻ ሳይሆን በአጠቃላይ ለጎልማሶችም ሆነ ለማንኛውም ሰው ሜንቶርሺፕ አገልግሎቱን ለሚፈልጉ ሰዎች በጣም ጠቃሚ ነው። ምክንያቱም አንድ ሰው በህይወቱ ሁሉን ነገር ሊያቅ ወይም ደግሞ ሁሉን ነገር ሊያገኝ አይችልም። ነገር ግን ለወጣቶች በተለይ ደግሞ ብዙ ያላዩዋቸው ከፊታቸው የተደቀኑባቸው ነገሮች እነሱ ማያዩዋቸው ነገር ግን በድፍረት ብቻ ትክክል ነው ብሎ የሚገቡባቸው ብዙ ነገሮች ይኖሯቸዋል። ለምሳሌ ቴክኖሎጂ ጠቃሚ የሆነውን ያህል ብዙ ደግሞ ዲስትራክት የሚያደርግ ወይም ደግሞ የወጣቶችን ጊዜ የሚወስድ ነገር አለው። ሌሎቹ ደግሞ እንደዚሁ በሱስ የመያዝ ሊሆን ይችላል። ከሱስም ደግሞ የተለያዩ አይነት ሱሶች አሉ። በአሁኑ ሰዓት ወጣቶችን ህይወታቸውን በጣም እያዛቡባቸው አሉ እና ሌላው ግን ሜንቶርሺፕ ግን በስፋት በትምህርታቸው ሊሆን ይችላል። አንዳንድ ልጆች ለምሳሌ የመረጡትን ዩኒቨርሲቲ ገብተው ለምን እንደመረጡ አያውቁም፣ ምን እንደሚመርጡ አያውቁም። ተመርቀው ደግሞ ከወጡ በኋላ ራሱ ምን መስራት እንዳለባቸው አያውቁም። ስለዚህ እንዲህ አይነት ነገር ሲኖር በአብዛኛውን የኛ እገዛ በጣም ያስፈልጋቸዋል።
አሁን አንቺ ካነሳሻቸው ሀሳቦች ጋር በተያያዘ ኢትዮጵያ ያለችበት የፖለቲካ ቀውስ፣ የአለመረጋጋት አለና ወጣቶች በእንደዚህ አይነት ወቅት የተለያዩ ፍርሃት ወይም የወደፊት ዕጣ ፈንታቸው ላይ ጥርጣሬ የመኖር ሁኔታ ሊፈጠር ይችላል እና በእንደዚህ አይነት ወቅት ሜንተር ወይም መካሪ የሚሆን ሰው መኖር ምን ያክል አስፈላጊ ነው ትያለሽ? ምን አይነት ድጋፍስ ይሰጣል?
አሁን ባለው የኢትዮጵያ ነባራዊ ሁኔታ ላይ ስናይ ኦፍኮርስ ወጣቶችም ጎልማሶችም ወይም ትልልቅ ሰዎችም ስጋት ላይ ናቸው። ነገር ግን ትልልቅ ሰዎች ብዙ ጊዜ በህይወታቸው ውስጥ እንዲህ አይነት ነገሮችን አልፈዋቸዋል። በአንደኛው መንግስት፣ ሁለተኛው መንግስት፣ ሶስተኛው መንግስት እያሉ የሚተርኩት ነገር አላቸው። እነዚህ ወጣቶች ደግሞ ምናልባት ገና ምንም ያላዩ ልጆች ስለሆኑ ይህ ነገር በህይወታቸው ውስጥ ቢመጣ የህይወት ፍጻሜ ያለመሆኑን በሀገሪቱ ውስጥ እንዲህ አይነት ነገር ሲከሰት ሊያልፍ እንደሚችል ነገር ግን እነሱ ተረጋግተው ምክረኛ ካልሆነ ምንጭ የሚመጡ ምክሮችንም ሆነ ሀሳቦችን እያዩ እያነበቡ ዲስትራክት እንዳይሆኑ እንዳይረበሹ እና ከግባቸው ወይም ደግሞ ከህልማቸው ወደኋላ እንዳያፈገፍጉ እንመክራቸዋለን። ስለዚህ ጥሩ ጥሩ ለእነሱ እያሳዩ ምሳሌ የሚሆኑ ነገሮችን እያነሱ እነሱን ማረጋጋት አሁን ከኛ ይጠበቅብናል። በእርግጥ ሁላችንም ስጋት ሊኖርብን ይችላል። ነገር ግን የእኛ ስጋትና የእነሱ ስጋት ይለያያል። እነሱ ተምሬ ተመርቄ ስራ ይዤ አልፎልኝ ብለው በሚያስቡበት ሰዓት እንደዚህ አይነት ነገር ሲረብሻቸው ነገ ጨለማ እንዲሆንባቸው የሚያደርጓቸው ብዙ ነገሮች በዙሪያቸው ውስጥ አሉ። ነገር ግን ነገ ጨለማ እንዳልሆነ፣ ነገ የሚበራ ነገር እንዳለ እኛ ከተሞክሯችን ከአባቶቻችን ከአያቶቻችን ተሞክሮ ካነበብነው ከሰማነው ለነሱ የመንገር የማረጋጋት ኃላፊነት አለብን ማለት ነው።
እንደዚህ አይነት እገዛ መስጠት የሚችለው ወይንም ደግሞ ወጣቶችን በተለይ አቅጣጫ የመጠቆም አይነት ወይ ሜንተር የመሆን ስራ መስራት የሚችለው ምን አይነት ሰው ነው? የተለየ ሙያ ያስፈልጋል?
አሁን ለሜንቶርሺፕ ስፔሲፊክ የምትይውን ሙያ የለም። ሜንቶር መሆን የሚችል ሰው ምን አይነት ሰው ነው መሰለሽ? በትምህርት በስራው በህይወቱ በአጠቃላይ በራሱ ወይም በራሷ እዚህ ቦታ መድረስ ፈልግ ነበር ፈልጋለሁ ብሎ የደረሰበት ወይም ሊደር ሳይሆንም የሚጨረጨው የሚጠቃሰው ቢሆን ለዛ ከታች ለሚወጣ ወጣት ጠቃሚ ይሆናል። አሁን ለምሳሌ እኔ አመ ሜንቶር ነኝ ብዬ ነው ብዙ ወጣቶችን ሜንቶር እያደረክ ያለሁት። ለምንድን ነው? እኔ በህይወት ዘመኔ ለምሳሌ ብዙ ስኬትና ብዙ ስኬታማ ያልሆነ ህይወት አሳልፌ ነው እዚጋ የደረስኩት። ለስኬቴ ምክንያት የሆነው የራሴ ጥረት፣ ታላላቆችን በማየት ሰዎችን አርአያ በማድረግ በመማር ሰልፍ ዴቨሎፕመንት ላይ በጣም በቃ ራሴ ላይ በደንብ በመስራት ምንም ነገር እንዲሰረኝ እድል ባለመስጠት ነው አሁን የደረስኩበት ደረጃ ላይ የደረስኩት። ስለዚህ ወጣቶች የኔን ተሞክሮ ብሰጣቸው ለካስ ወድቄ አልቀርም መማር እችላለሁ፣ ለካ እድሜ ለትምህርት እድሜ ገደብ የለውም ሁልጊዜ መማር እችላለሁ የሚሏቸውን አጫዎች የሚያሳዩ እንደኔና ከኔ የተሻሉም እንዲሁ ብዙ ሰዎች አሉ። እንግዲህ ሙያ ካልሽ ዶክተር የሆነም ሰው ሊሆን ይችላል፣ በሙያው ሜዲካል ዶክተር ማለት ነው፣ ኢንጂነር ሊሆን ይችላል፣ እንደኔ አይነት የማኔጅመንት የፕሮጀክት ማኔጅመንት ክህሎት ያለው ሊሆን ይችላል። በነገራችን ላይ ሜንቶር ስንል ወላጆቻችን ለምሳሌ የኛ ሜንቶሮች ናቸው። ህይወት ልምድ ብዙ ያጋጠማቸውና የተማሩት ያሳለፉት ነገር አለ እሱ ሲነግሩን፣ ያ ማለት ለኛ ምክር ማለት ነው። ምክር ማለት ደግሞ ሜንቶርሺፕ ማለት ነው።
ምናልባት ከዚህ ጋር በተያያዘ አንቺም የህይወት ቅኝት የተሰኘ የህይወትሽን ተሞክሮ ያካፈልሽበት አንድ መጽሐፍ ጽፈሻልና ምን አይነት ልምዶችን ነው በዚህ መጽሐፍ ውስጥ ያካፈልሽን? ምናልባት መጽሐፉን ለመጻፍስ ምክንያት የሆነሽ ነገር አለ ወይ?
ቃሴን ለመጻፍኔ ምክንያት የሆነኝ በህይወቴ በጣም ብዙ ውጣ ውረድን አልፌ አሁን የደረስኩበት ደረጃ ላይ ደርሻለሁ። እዚህ ደረጃ ግን ስደት ብዙ ፈተናዎችን እያለፍኩኝ ነው። ለምሳሌ የኔ የስራ ህይወት በጣም ፈተና የነበረበት ነበረ። ቻሌንጅ ሲመጣብኝ እኔ ቻሌንጁ እንዲሰብረኝ እድል አይደለም የምሰጠው። ኦኬ፣ ይሄ የሆነበት ምክንያት ምናልባት ይሄኛው ስለጎደለኝ ነው እልና የጎደለኝን ለማሟላት ነው የሚሄደው። ለምሳሌ በሴትነቴ ሊሆን ይችላል ፈተናዎች የሚደርሱብኝ። የሁሉ ሲሆን ግን እኔ ወዴት ነው የምጓዘው? ስብር አላልኩም። በቃ በነገር ላይ ድክመቶችን በሙሉ ጽፌያለሁ።
መጽሐፉ አድማጮቻችንም አግኝተው እንደሚያነቡት ተስፋ እናደርጋለን። ምናልባት ግን አሁን እዚህ ላይ ለሚያዳምጡን መጽሐፉ ውስጥ ካካተትሻቸው ምክሮች መካከል በተለይ ወጣቶች ከዚህ ይማራሉ ብለሽ ያሰፈርሽው ምክር ካለ ምናልባት በዛው ብታካፍሪን አንድ ምክር።
እሺ፣ አሁን እኔ መጨረሻ መጽሐፌን የዘጋሁት በምክር ነው። 9 ትልልቅ ምክሮች መክሬያለሁኝ እና ከዛ ውስጥ አንዱ ራስን መሆን ነው። አንድ ሰው ራሱን ማወቅ መቻል አለበት። ከራሱ ጋር መታረቅ መስማማት አለበት። አንድ ሰው ከራሱ ጋር ሲታረቅ ከሌሎችም ጋር ይታረቃል፣ ወይም ደግሞ ከሌሎችም ጋር ተግባብቶ መስራት ይችላል። ሌላው ምንድነው? ከራሳችን ጋር ስንታረቅ አቅጣጫችንን የምንፈልገውን የህይወታችንን ፐርፐዝ እናገኘዋለን። ሌላው ወጣቶች ከተማሩ በኋላ ሁሉ የሚታያቸው ውጭ ሀገር መሄድ ነው። አገራችን ውስጥ ግን የምንፈልገውን እድገት ሰርተን ተምረን ማግኘት መለወጥ እንችላለን የሚል ምክር መክሬያለሁ። ምክንያቱም እኔ አንዷ ስለሆንኩኝ ማለት ነው። እንደኔ ደግሞ ብዙ ሺዎች አገራቸው ውስጥ ቀርተው ራሳችንንም ለውጠን አገራችንን መለወጥ እንችላለን የሚል ምክር መክሬያለሁ።
እንዳንቺ በርካታ የህይወት ልምዶችን ያካበቱ በስራም በትምህርትም የተለያዩ ደረጃዎች ላይ የደረሱ በርካታ ሰዎች አሉና አሁን አንቺ በሄድሽበት መንገድ ለወጣቶች በምን መልኩ ነው እነዚህን ልምዳቸውን ማካፈል የሚችሉት?
ለሰዎች ማገልገል መጀመሪያ ከውስጥሽ መምጣት አለበት እና ያንን የአገልጋይነት ስሜት ሁሉም ቢኖራቸው ደስ ይለኛል። የግድ ሚዲያ ላይ መውጣት የለባቸውም፣ ትሬነር መሆን የለባቸውም፣ ትምህርት ቤት መክፈት የለባቸውም። ግን ባሉበት እና ባገኙት አጋጣሚ እንደው አንድ ሰው አንድ ወጣትን ወይም ደግሞ ሁለት ወጣትን ሜንቶር ቢያደርግ ትልቅ ለውጥ ነው የሚመጣው። ሌላው ትምህርት ቤቶች፣ ትምህርት ሚኒስቴርም እዚህ ላይ ቢሰራበት፣ ወጣቶችም ስለ ሜንቶርሺፕ እንዲያውቁ ሚዲያዎች ቢሰሩ። እንግዲህ ይሄ ነው ያለኝ ሀሳብ።
በርካታ ህጻናት፣ ተማሪዎች እንዲሁም ወላጆቻቸው በሀገር ደረጃ የተለያዩ ችግሮችን የሚያሳልፉበት ወቅት ነውና በተለይ ሰላምን ለማምጣት አንድነትን በመፍጠር አኳያ ሜንተር ብለን አሁን ቀድም ያነሳናቸው ወላጆች ትልልቅ ደረጃ የደረሱ ኃላፊዎች ሊሆኑ ይችላሉ። ከነሱ ምን ይጠበቃል?
ማረጋጋት፣ የማረጋጋት ስራ መስራት ነው። ሰዎች መጀመሪያ ሲረጋጉ ነው እምትመክራቸውንም ነገር የሚሰሙት። ሌላው ደግሞ በጦርነቱ አካባቢ ያሉት ሰዎች ራሱ በመንድን ነው መደገፍ ሜንቶርሺፕ መደገፍ እስከሆነ ድረስ አሁን እነሱ የሚፈልጉት የኛ የአቅም ድጋፍ ከሆነ አቅማችንን ለነሱ አውጥተን ደግሞ መድረስ በሚችልበት ሁኔታ ለነሱም እየደረሰ ምክንያቱም ሜንቶርሺፕ በባህሪው ባላንስ ማድረግ ወይም ሚዛናዊነት አለው። ምንድን ነው ሰላም ብቻ አይደለም ያጠው ሰላም ሲጠፋ ምግብ ይጠፋል ህክምና ይጠፋል ብዙ ነገር የሰነ ልቦና ችግር አለ። ስለዚህ ያንን በሚንደርስበት ሁኔታ በሚንደርስበት አቅም ሁላችንም አብረን መሆናችንን የምናሳይበት አቅማችንን ማሳየት የጦርነት አካባቢ ባልሆነበት በአብዛኛው ኢትዮጵያ ውስጥ ደግሞ ዲስትራክቲቭ ሳይሆኑ ነገር ሌላ ቀን ነው ነገ ያልፋል ኢትዮጵያ ትከተላለች። ስለዚህ በርትተን አብረን ተያይዘን እንድንዘልቅ ተረጋግተን ሁላችንም
ወጣቶች ተማሪዎች ልጆች ለተሻለ ህይወት እንዲበቁ አስፈላጊ ከሆኑ ነገሮች አንዱ በሆነው በሜንተርሺፕ ወይም መካሪ ወይም ተቋሚ ሰው የመኖር ሐሳብ ላይ ነው የተነጋገርነው። በጣም ነው እናመሰግነው።
እኔም በደንብ አድርጌ አመሰግናቸዋለሁ።
ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ የሚተላለፈውን የጋቢና መሰናዷችንን ነው እየተከታተላችሁት ያላችሁት። መላኩ በላይ በኢትዮጵያ የባህል ሙዚቃ ተወዛዋጅ ሲሆን አሰልጣኝና የባህል አምባሳደርም ነው። ከጎዳና በመነሳት በታዳሚዎች በሚያገኘው የገንዘብ ሽልማት ህይወቱን እየተማረ የቀየረ ሲሆን የመጀመሪያ ስራ የጀመረበት የፈንደቃ ባህል ምሽትን ከ7 አመታት በፊት ገዝቶ ወደ ባህል ማዕከልነትም ማሻገር የቻለ ወጣት ነው። በቅርቡ መላኩ የቴድ 2020 ፌሎ በመሆን ተመርጧል። ይህ የቴድ ፌሎ በተለያዩ ሙያዎች ላይ ሆነው ተጽዕኖ መፍጠር ለቻሉ ሰዎች በአለም ዙሪያ የሚወዳደሩበትና ንግግር የሚያደርጉበት ነው። ዘንድሮም 20 ሰዎች ይህን እድል ተቀናጅተዋል። መላኩ አንዱ ነው። መላኩ ከዚህ ቀደምም በፈንደቃ ባል በሚሰራቸው ስራዎች የኔዘርላንድ የዘውድ ሽልማት የሆነውን የፕሪንስ ክላውስ 2020 ሎሬት ሽልማት ተሸላሚ ሆኖ ነበር። በወቅቱ ኤደን ገረመው ከመላኩ ጋር አርጋው የነበረውን ቆይታ እንከታተል።
የቀድሞ የጎዳና ተዳዳሪ የዛሬው ሎሬት የባህል ተወዛዋዡ መላኩ በላይ ራሱን ሲያስተዋውቅ እስክስታ አብሮኝ የተወለደው እኖራለሁም ይላል። የልጅነት ጊዜውን አዲስ አበባ በተለምዶ አበቤ ሱቅ በሚባለው በእንግሊዝ ኤምባሲ አካባቢ ነው ያሳለፈው። በዛ ወቅት ታዲያ የሰፈር ድግስም ይሁን የጥምቀት ጨዋታዎች ላይ የገባ ይጨፍርና ያደምቅ እንደነበረ ያስታውሳል። በማደጎ ያሳደጉት ወላጆቹ ህይወት ካለፈ በኋላም ትምህርቱን በማቋረጥ የጨፋሪነት ስራ አለ ወደ ተባለበት ወደ ካሳንቺስ ፈንድቃ የባህል ቤት በመሄድ እንደማንኛውም ተወዛዋሽ በዛ ከታዳሚዎች በሚገኝ ሽልማት ጎዳና ላይ ያደረ ህይወቱን መጀመሩን ይናገራል። በሱ የህይወት ታሪክ ዙሪያ የተሰራው ዘጋቢ ፊልም እንደሚያመላክተው መላኩ ከ6 ወር የጎዳና ቆይታ በኋላ ተፈቅዶለት በጭፈራ ቤት ውስጥ በሳር ፍራሽ ላይ ጎኑን ያሳርፍ ነበር። እንዲህ ይያለም ትምህርቱን መቀጠል ችሏል። በጭፋሪነት ዘመን ውስጥ የሽልማት ገንዘብ ብቻውን በቂ ስላልነበረም በየቤቱ እየዞረ ቴፕን ተሸክሞ ጭፈራ ያስተምር ነበር። መላኩ ለባህል በተለይም የሀገር በቀል እንቅስቃሴዎችና ሙዚቃዎች መጥፋት ውስጡን ይበላው እንደነበረ ያስታውሳል።
አልማሪ ሲባል ህዝቡ ላይ የተናቀ ነው፣ ግን ባህላችን ብሎ ሰው ይጨፍራል፣ ያከብራል፣ ይወዳል። ቤቱም ይዞት ባለቤትም የሚሰራው ለሱ ገቢ ማግኛ እንጂ ማዳንም የሚያስበው አንዱ ቤት አንዱ ይመጣል። እሱ የለታዊ ነገር መስራት ብቻ ነው እና ያ ነገር በጣም የሚያሳስበኝ የነበረው እንደገና ውዝዋዜ ምንም የተከበረ ሙያ አይደለም። በቃ የሚወዛወዛ ቅጥም እንዲ እሱ ነው ራሱ ዛፍ ምክ ይወዛወዛል ነው ይችላል የሚል ተቀጥላ ነገሮች አሉበት እና እሱ አገሬን በጣም ስለሚወደው ስለ ሀገር ፍቅር ወይ ስለ ሀገር ያለውን ሀብ ስለ ሀገር መውደድ ስታወሪ በቃ በዛ ሰዓት የሆነ ተረት ተረት መታወሪ ነው የሚመስለው ከማንም ጋር ተግባቢ። ስለዚህ እሱ ውስጤ በጣም ይነድ ነበረ እና እዚህም ደግሞ ህይወት ስላለ በቃ ሽልማቱ የሚሸልምሽን ሰው ትከታያለሽ እንጂ አንቺ ያለሽ እንዳልንታለበት ለምን የሚክራ አለ ወይ ትምህርት አለ ምግብ አለ ሰርቫይቫል ነገር ስላለ ገንዘቡን ቤትም እንዲመጣ ነው እንድትፈልጊ እዛ ላይ ያፈቀሳጋረ ያ ደግሞ ባህሉን እየጎዳው ምንም ባህሉ ባለቤት ሳይኖረው እያጣ ነው እንደምንሄድ ተሰማኝ። በዛ ውስጥ ነው እንግዲህ ያለው አስተምር ነበር በየቤቱ ስፒከር ተሸክመው የኔ ኢንካም ማገኘት ነበር። በጣም ሰው መድረክ ላይ ተሰራ ወጥቷል። አሊያንስ በጣም በአዝማሪ ትልቅ ነገር ሰርቷል። እና እዛ ላይ እኔ ደግሞበት መድረክ ላይ ለማለት ይቻላል በፉትቦል አንድ ይቀርብ ነበር። እኔ ሪሚን ድሪሚን አይቻለሁ። እኔ መቼ ለማሳየት ነው ጥራት ያያየሁት።
መላኩ ከአምስት አመታት በፊት ካጠራቀመው ገንዘብና በወዳጆቹ ልገሳና ድጋፍ ፈንድቃ የባህል ምሽት ቤትን በመግዛት ወደ ፈንድቃ ባህል ማዕከልነት አሸጋግሮታል። በፈንድቃ ባህል ማዕከል ውስጥ ከመጠጣው መጠጥ ጀምሮ ሁሉም ነገር ሀገል በቀል እንዲሆን ጥረት ማድረጉንም ይናገራል። ፈንድቃ የስዕል ጋለሪ፣ የቤተ መጻሕፍት እንዲሁም የተለያዩ አዳዲስ ገጣሚያና የጥበብ ቤተሰቦች የሚያድጉበት እንዲሆንም እጅግ ብዙ ጥረት ቶች መደረጋቸውን መላኩ ይገልጻል። ይሄ ደግሞ ጫፋሪዎች የሽልማት ገንዘብ ከመጠበቁጭም ደሞዝ እንዲያገኙ ማድረግንም የጨመረ ነበር።
ያንንም ስላልለኝ ውስጤን ቁጭት ስላለ ልክ ተጀመረው ሙዚቃውንም አዝማሪዎችን ኮምፖዝ ማድረግ ጀመርኩ። በደሞዝ ነው መጀመሪያ ጀመርኩ። አዲስ አበባ ውስጥ ለመጀመሪያ ጊዜ ደሞዝ ጀመርኩ ትንሽ። ከዛ በኋላ የሙዚቃውን መልክ በተጠበቀ እንደ ትዝታ ባጂ አንቺ አምባሰልን በትክክለኛው እንዲሰሩ ሙዚቃ ጥሩ ሙዚቃ ያላቸውን ታለንት ተመስጠው ይዘፍኑ እንጂ እንዲያደርጉት ዳንሱንም በራሴ መንገድ ኮሪዮግራፍ በማድረግ ኮምፖዝ ያደረኩ ጥሩ ጥሩ ነገር በማድረግ ዘነጅ ብንንቃት ጀመር። ከዛ ወዲያ ደግሞ ሲጋራ ማጨሳስ ቆልኩ የዛሬ 11 ዓመት ምናምን። ከዛ ጠጅ የለም ነበር። ጠጅ በማስገባት አረቄ በማስገባት በነፃ እያቀመስኩ እያጠጣሁ አድናሪ ቤት በቃ ውስኪ ያወረደ የሚቀበርበት ሀብታሙን የሚታይበት የዚ አይነት ስሜት ያለብን ህብረተሰብ ያለውና ማለት ጠጅንና አረቂን አገር በቀል እውቀቶችን ኬሚካል ያለሙ ነገሮችን በመናቅ ማለት ነው የወረደ አቅም የሌለሰው እንደሚጠጣ አይነት ስሜት በመረዳት እና ከሙዚቃውም ከሁሉም ከአቀራረቡም ከአለባበሱም ስነ ስርአቱን ወጉን ማዕረጉን እንዲጠብቅ ክብሩን እንዲጠብቅ በማድረግ ውጭ ሰራት ለነበረ የሚመጡ ሙዚቀኞች በጣም መዳረሻ እያደረኩት ከዛ በ2009 ዘፈረንጆች ኢትዮ ከለር የሚል ባንድ መሰረትኩ። ኢትዮ ከለር ሶስት ትውልድ ይታይበታል። አንጋፋዎቹ ጥሮታ ወጥተው ወይም ዲጀር ምስራ ነው የሚሰሩት ተረስተዋል። በዘፈኖቻቸው አድገን ብዙ ክርስቶ ነው ወይ አብረው ማጠገባችን ቆሞ በአካል አያውቋቸውም እና እነሱን ከቤት በማምጣት እንደገና ደግሞ ራሱ ወላይታ ወላይታ ዘፋኝ ሶማሌ ሶማሌ ዘፋኝ ኢትዮጵያ ሶማሌ የኩማማ ኮንሶ እንደዚህ ኦሪጂናሎችን በማምጣት ኢትዮ ከለር ላይ በቃ በሁለት ሳምንት አንዱ በማቅረብ እንደገና ሸክላዎች አሰባስ በገዛ ነበረ ማጫወቻ እንኳን ሳይኖረኝ ኢዝን አዲሱ ትውልድ ሸክላ ምን እንደሆነ አያውቁ እና እሱን በማሰባሰብ ለረጅም ጊዜ ኮንሰርቱን ከመጀመሪያው በፊት ለአንድ ሰዓት ሸክላውን አጫወት ነበር እና ሰው ኢንተረስቲንግ ሆኖ ወጣ። የራበውን ነገር የሚያገኝበት ቦታ ግን በቃ ለመጀመሪያ ጊዜ ያለን እንደገና ማምጣት ኃይሉ ዲሳሳ ወደ 12 አልበም ያለው የኦሮምኛ ዘፋኝ ጋሽ ያነሳ ፍርቅ ፍቅር እስከ መቃብር ዋሽንት እንደዚህ እንደዚህ እያሉ እነዚያም አረፉ እና በጣም እንደ አዲስ ከህዝብ ጋር ተገናኙ።
መላኩ ኮቪድ-19 በስራቸው ላይ ትልቅ ተጽዕኖ አሳድሮ እንደነበረ በመግለጽ ተዛዛዞቹን ሳይበትን መቆየቱንም ይናገራል። የፈንድቃ የባህል ማዕከል መስራች ሆኖ መላኩ በላይ ባለም አቀፍ ደረጃ በብዙ ሀገራት በመዞር የኢትዮጵያን ባህልና ውዝዋዜ ለዓለም ህዝብ አስተዋውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮች ለምሽቱ ያዝናቸው ዝግጅቶች ተጠናቀቁ። አብረናችሁ አመሸነው ዋና አዘጋጅ ጽዮን ግርማ፣ አቀናባሪ ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየ ነበርን። ነገ በሌሎች ቅንብሮች እንጠብቃችኋለን። የነገ ሳይበለን መልካም ምሽት።